ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጎነቱ ያልጎደለበት ምሕረቱ የበዛ ልዑል እግዚአብሔር አምላካችን ስሙ ለዘላለም ታላቅ ነው። እኔና እናንተን እየጠበቀን ሳምንቱን ሙሉ እግዚአብሔር እየመራን ለዚህች ለተወደደች ምሽት ደግሞ በክተናል። እግዚአብሔርን ምን ይሳነዋል? በእውነት በርሱ መደገፍ በሱ እጅ ማረፍ እንደምን ታላቅ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። የእግዚአብሔርን ታላቅነት ብናወራው አንጨርሰውም እንጠቃቅሰው ብዬ እንጂ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሁለተኛ ሳሙኤል መጽሐፍ ጥናታችንን ባለፈው ጊዜ ካቆምንበት ከምዕራፍ 7 ቁጥር 7 እስከ ምዕራፍ 8 ቁጥር 14 ድረስ አብረን እንመለከታለን። በማስቀደም የዕለቱን ዝግጅታችንን በዚህ ዝማሬ እንጀምራለን። አው ወገኖቼ፣ እንደ እግዚአብሔር ያለ በሰማይና በምድር ማንም የለም። እርሱ ገናና ነው። እሱን የሚስተካከለው ፈጽሞ የለም። እግዚአብሔር ይክበር ይመስገን። በዝማሬ ያገለገለንን ገዛኝ ጴጥሮስን እግዚአብሔር አብዝቶ ይባርከው። እንደምን አመሻችሁ ክብራን አድማጮቻችን። የዛሬውን ዝግጅታችንን አስቀድመን ባደመጥነው ዝማሬ ጀምረናል። ዛሬም ያው እንደ ተለመደው ከሁለተኛ ሳሙኤል ትምህርታችንን ይዘን ቀርበናል። እግዚአብሔር የሚኖረንን ጊዜ ይባርክልን እያልን እስቲ እንጸልይ። ጌታ ሆይ፣ የሰውን ምድረ በዳ የምታለመልም እንዳንተ ያለ ታላቅ አምላክ ማንም የለም። ሰው ተስፋ በቆረጠበት ጊዜ፣ ሰው የሚይዝ የሚጨብጥን ባጣበት ጊዜ እግዚአብሔር ሆይ ኖ የመከራ ጉምና ጭጋግ በላዩ ላይ ባረፈበት ጊዜ አንተ ሁሉን ገፈ ብቅ ስትል እግዚአብሔር ሆይ ሰውን በተስፋ ትሞላለ። እንደገና ውስጡን ታድሳለ። እንደገና ታለመልመዋለ። የላሉትን ጉልበቶቹንም ታቆማለ። ጌታ ሆይ ክብር ተመስገን። እግዚአብሔር አባቴና አምላኬ፣ ግራና ቀኝ ዛሬ ስንመለከት ተስፋ የሚሆነን የምንታመንበት የምንደገፍበት ምንም ነገር የለም። እግዚአብሔር ሆይ ሁሉም ነገር ተስፋ አስቆራጭ ነው። ለነገ ተስፋ የሚጣልበት ነገር እግዚአብሔር አምላኬ አንድና ሁለት ነው የምንለው የለም። አንተ ግን ጌታ ሆይ እነሆ ብሩክ ነህ። አንተ ግን የዘላለም ምንጭ ነህ። አንተ ግን የዘላለም ተስፋችን ነህ። አንተ ግን የዘላለም ሕይወት ነህ። ጌታ ኢየሱስ ክርስቶስ አንተን ብለን እነሆ ወደ አንተ ጎራ ብለናልና እስከ መጨረሻው ድረስ ጠብቀን። ከእጆች መዳፍ ምንም ፈልቅቆ እንደማይወጣን አውቀናል። ጌታ ሆይ አሁንም ደግሞ የእምነት እግሮቻችንን እግዚአብሔር አምላኬ ሆይ እንድታጸናቸው፣ እነሆ በቤትህም ደግሞ እግዚአብሔር ሆይ እስከ መጨረሻው እንድታቆመን እንድታሳድገን በዚህች ሰዓት እንለምንሃለን። ጌታ እግዚአብሔር ሆይ
ሊያቆመን ሊያጠነክረን የሚችለን እነሆ ይህ የመንፈሳዊ ምግባችን ቃልህን ደግሞ በዚህች ሰዓት ገልጠን እንድትባርክልንም እንለምናሃለን። በቅዱስ ቃልህ እያንዳንዳችንን ተናገረን፣ በዚህም ውስጥ ደግሞ እንፈወሳለንና ራሳችንን ማግኘት እንድንችል እርዳን። ጌታ እግዚአብሔር አምላካችን ሆይ ጊዜውንና ሰዓቱን ሁሉ ባርክ። ስለ ያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። አድማጮች፣ በትላንትናው ምሽት ክፍለ ጊዜ ጥናታችን ዳዊት የእግዚአብሔርን ታቦት ወደ ኢየሩሳሌም በወሰደበት ጊዜ በኬብሮን በነጋሪትና በጸናጽል እግዚአብሔር ፊት በሙሉ ኃይላቸው ይጫወቱ እንደነበረ፣ ከዚያም አልፎ ደግሞ ታቦቱ በሰረገላው ላይ ነበርና በሬዎቹ ስለፋነኑ ታቦቱን ሊጥሉት ስለተነሱ ኦዛ የተባለ ሰው እንዳይወድቅ በመስጋት በድንገት ታቦቱን በእጁ ስለደገፈ እግዚአብሔር እንደቀሰፈው፣ ከዚያም በኋላ ደግሞ ዳዊት የእግዚአብሔርን ክብር ከፍ አድርጎ ለማሳየት ሲል ራሱን አዋርዶና ዝቅ አድርጎ ራቁቱን በእግዚአብሔር ፊት ስለተጫወተና ስለዘፈነ ሚስቱ ሜልኮል እንዴት እንደናቀችው፣ አለፍ ብለን ደግሞ ከምዕራፍ 7 የዳዊትን ቤት ለመስራት እግዚአብሔር የገባውን ቃል ኪዳን እየተመለከትን ሳለ ከሰዓት አኳያ ዝግጅታችንን ማጠናቀቃችን ይታወሳል። ዛሬም ትላንትና ካቆምንበት ስፍራ እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 7ን አውጡ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 7ን ተመልከቱ። እንዲህ ይላል፣ ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በውኑ ተናግሬአለሁን የሚልን ቃል እናገኛለን። በሌላ አባባል ወገኖቼ፣ ቤተ መቅደሱን መገንባት የዳዊት ሐሳብ ነው፣ የእግዚአብሔር ትእዛዝ አልነበረም ማለት ነው። እግዚአብሔር ዳዊት ቤተ መቅደሱን ሊገነባለት ስለተነሳ ዋጋ ሰጥቶታል። አሁንም ዳዊትን ባሪያዬን እንዲህ ይበለው ይላል። ቁጥር 8ን ተመልከቱ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ ይለዋል። እግዚአብሔር ያለው እኔ ስመርጥ ታናሽ እረኛ ነበርክ፣ በሕዝቤ ላይ ገዢ እንድትሆንና እንድትመራ ግን እኔ መረጥኩ ነበር ነው ያለው። ለማ? ለዳዊት ማለት ነው። ቁጥር 9 ደግሞ አለፍ ብለን እንመልከት። በሄድክበትም ሁሉ ከአንተ ጋር ነበርኩ፣ ጠላቶችህንም ሁሉ ከፊትህ አጠፋው፣ በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አደርግልሃለሁ ይለዋል። ደስ ያሰኛል። በእግዚአብሔር መጽሐፍ ውስጥ እንደ ተገለጸው ዳዊት በዚህ ምድር ላይ እንደ ኖሩት ታላላቅ ሰዎች እንደ አንዱ ኖሮ ነው ያለፉ። ማንንም በምድር ላይ ኖሯል የምትሉትን ሰው ከዳዊት ጋር ልታነጻጽሩ ትችላላችሁ። ዳዊት ታላቅና አስተዋይ ሰው ነበር። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞውም ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳሁበት ጊዜ ግፈኞች ተመልሶ አያስጨንቁትም፣ ከጠላቶችም አሳርፋለሁ። እግዚአብሔርም ደግሞ ቤት እሠራልሃለሁ ብሎ ይነግረሃል ይላል። ከቁጥር 7 እስከ 8 ያለውን ስፍራ ይመለከቷል። ወዳጆቼ፣ እግዚአብሔር ለሕዝቡ ሊያደርግ የፈለገው ይህንኑ ነው። እስቲ የተናገረውን ልብ በሉ። አንደኛ፣ ለሕዝቤ ለእስራኤል ስፍራን አደርግለታለሁ ይላል። ተመለከታችሁ? በዚህ ጥቅስ ውስጥ እግዚአብሔር ለሕዝቤ ለእስራኤል ስፍራን አደርግለታለሁ ይላል። ሁለተኛ ደግሞ በዚያም እተክለዋለሁ ይላል። በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም የሚል ነበር። ይህ ታዲያ አያበረታታም? አያጽናናም? እውነት ነው ወገኖቼ፣ እግዚአብሔር ይህንን የተናገረው አስቀድሞ ነበር። ከ3000 ዓመታት በፊት ነበር ዛሬ የሆነ ነገር አይደለም። እግዚአብሔር ቃሉን የሚጠብቅ አምላክ ነው። እግዚአብሔር ዳዊት ይዞት የተነሳውን መልካም ዓላማ አንኳሶ አልተውም፣ ይልቁንም ዋጋ ሰጠው እንጂ። የዳዊትን ቤት እግዚአብሔር እንደሚሰራለት ለዘላለም ከመንግሥቱ ሰው እንደማይጠፋ ቃል ገባለት። እግዚአብሔር ለዳዊት የገባለትን ቃል ኪዳን ዘወትር ሳሰላስለው ልቤን በደስታ ይሞላዋል። ዛሬ ብዙዎቻችን ደሃ የሆንበት ምክንያት ወገኖቼ ለእግዚአብሔር ትንሽ ነገር ብቻ ስለምናደርግ ነው። እግዚአብሔር ለእኛ ብዙ ሊያደርግልን በሚፈልግበት ስፍራ ላይ አንገኝም። ከዳዊት ብዙ ትምህርት መማር እንችላለን። ዳዊት ለእግዚአብሔር ታላቅ የሆነን ነገር ለማድረግ ተመኘ። እግዚአብሔር ደግሞ አብዝቶ ወገኖቼ ታላቅን ነገር አደረገለት። እግዚአብሔር እየተመሰገነ ይሁን። ቁጥር 12 ላንብብላችሁ። እድሜም በተፈጸመ ጊዜ፣ ከአባቶችህም ጋር ባንቀላፋ ጊዜ ከወገቢ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግሥቱንም አጸናለሁ ይላል። እንግዲህ ተመልከቱ፣ ይህ ታላቅ እጅግ ታላቅ ነገር ነው። በአዲስ ኪዳን ውስጥ ኢየሱስ ክርስቶስ የዳዊት ዘር እንደሆነ ይነግረናል። ሮሜ ምዕራፍ 1 ቁጥር 3ን ተመልከቱ። ሮሜ ምዕራፍ 1 ቁጥር 3ን ይመለከቷል። እግዚአብሔር ለዳዊትም ያለው ከዚህ በኋላ ዘርህን ወደ ዙፋን አመጣለሁ መንግሥትህንም ይመሰርታል የሚል ነበር። እግዚአብሔር ስለ ሰለሞን ሳይሆን ስለ ኢየሱስ ክርስቶስ ነበር የተናገረው። እጅግ ይገርማል። እርሱ ለስሜ ቤት ይሠራል፣ የመንግሥቱንም ዙፋን ለዘላለም አጸናለሁ የሚልን ቃል ደግሞ በቁጥር 13 ላይ እንመለከታለን። እዚህ ላይ የመነጋገሪያ ርዕሱ ሰለሞን ነው። ሰለሞን ደግሞ ቀጣዩ ንጉሥ ነው። ሆኖም መንግሥቱ ከሰለሞን አልፎ ወደፊት ያለውን ነው የሚያመለክተው። የመንግሥቱንም ዙፋን ለዘላለም አጸናለሁ ይላል። ይህ ዙፋን የዳዊት ዙፋን ነው። በዚህ ዙፋን ላይ ነው ኢየሱስ ክርስቶስ አንድ ቀን የሚቀመጠው። መልአኩ ገብርኤል ለማርያም የነገራት መልእክት ይህንኑ ነው። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል ነበር ያላት። ሉቃስ ምዕራፍ 1 ቁጥር 32ን በኋላ ተመልከቱ። እጅግ ደስ የሚያሰኝ ቃል እግዚአብሔር በመልአኩ ገብርኤል በኩል ለማርያም ነገራት። እውነትም ሆነ። እግዚአብሔር የተመሰገነ ይሁን። እኔም አባት ሆነዋለሁ። ቁጥር 14ን ተመልከቱ። እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገሥጸዋለሁ ይላል። እዚህ ላይ ወዳጆቼ እግዚአብሔር በተለየ መልኩ ያለው አባት ሆነዋለሁ ነው። በትንሣኤው ወቅት ጌታ ኢየሱስ ክርስቶስ ለመግደላዊት ማርያም ሲናገር ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁም አድርጋለሁ ብለሽ ንገሪያችሁ አላት። ዮሐንስ ምዕራፍ 20 ቁጥር 17ን አስታውሱ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17ን ተመልከቱ። እግዚአብሔር በመለኮት ውስጥ ባለው ስፍራ ምክንያት የኢየሱስ አባት ነው። አስተዋላችሁ? እግዚአብሔር በመለኮት ባሕርይ ውስጥ ባለው ስፍራ ምክንያት የኢየሱስ ክርስቶስ አባት ነው። ዳግም በመወለዳችን ምክንያት ደግሞ እግዚአብሔር የእኛም አባት ሆነ። በቁጥር 14 መጨረሻ ላይ ጠንከር ያለ ሐሳብን እንመለከታለን። ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገሥጸዋለሁ ይላል። ይህን አባባል አንዳንድ ሰዎች ሲተረጉሙት ጥፋት በላዩ ላይ ቢመጣ ሰው በሚቀጣበት በትርና በሰው ልጆች መቀጫ ገሥጸዋለሁ የሚለውን ሐሳብ ይከተላሉ። እግዚአብሔርም ሊለው የፈለገው ወይም ደግሞ ሊናገር የፈለገው ይህንኑ ነው። እግዚአብሔር ያለው ወዳጆቼ ጥፋት በላዩ ላይ ቢሆንበትም እኔ አባቱ ነኝ እርሱም ልጄ ነው የሚል ነው። ሌላ የተለየ ትርጉም ባንሰጠው መልካም ነው። ጥፋት በላዩ ላይ ቢመጣ የሚለው የኔንና የእናንተ ኀጢአት በእርሱ ላይ ቢሆን ለማለት ነው። አስተዋላችሁ? ጥፋት በላዩ ላይ ቢመጣ የሚለው ሐሳብ የኔና የእናንተን ኀጢአት በእርሱ ላይ ቢሆን ለማለት ነው። ይህንን ልብ በሉ። በእርሱ መገረፍ ነው እኛ ሁላችን የተፈወስ ነው። በሌላ አባባል ጌታችን ለእኔና ለእናንተ ሲል ነው በመስቀል ላይ የሞተው። ለበደላችንም ራሱን ሰጠ። በመስቀል ላይ የሞተበትም ምክንያት ይኸው ነበር። ለኀጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፍ ቁስል ተፈወሳችሁ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 24ን ልብ ይሏል። ነቢዩ ኢሳይያስ ክርስቶስን በሚመለከት ሲናገር እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ይላል ኢሳይያስ ምዕራፍ 53 ቁጥር 10ን ተመልከቱ። በዳዊት ዘር በኩል የመጣው እርሱ የዓለምን ኃጢአት ተሸከመ። ኢሳይያስ ስለ ኢየሱስ ክርስቶስ መናገሩን ሲቀጥል በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተቀሰፈ፣ እንደ ተቸገረ መቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6 ያለውን ስፍራ ተመልከቱ። በመገረፉ ቁስል ተፈወስን ይላል። ከምንድን ነው የተፈወስ ነው? ከኃጢአት ነው የተፈወስ ነው ወዳጆቼ፣ ከኃጢአት ነው የተፈወስ ነው። ኃጢአት የሰውን ልጅ የሚያጠፋ ክፉ በሽታ ነው። እንግዲህ ለዚህ ነው እግዚአብሔር ሰው በሚቀጣበት በትርና በሰው ልጆች መቀጫ ገስጸዋል ያለው። ሌላ ትርጉም ወዲያና ወዲህ እየወሰድነው ባንሰጠው መልካም ነው። የእግዚአብሔርን ቃል ባናጣምምም እንዲሁ መልካም ነው ወዳጆቼ። ቁጥር 15ን እኔ ከፊቴም ከጣልኩት ከሳውል እንዳራቁ ምሕረቴን ከእርሱ አላርቅም ይላል። በሌላ አባባል ምንም እንኳን የዳዊት ዘር ኃጢአት ቢሠራ እግዚአብሔር ታክሶ እስከ መጨረሻ ዓላማው ድረስ የዳዊትን ዘር ሐረግ ይዞ እንደሚጓዝ ነው የተናገረው። እግዚአብሔርም ያደረገው ይህንኑ ነው። ኢየሱስ ክርስቶስን ወደዚህች ዓለም አመጣው። ለእኔና ለእናንተ ታላቅ ምሕረት ተደረገ። ቁጥር 16ን ደሞ እንመልከት። ቤትህና መንግሥትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል ይላል። እግዚአብሔር ይህንን ቃል ጠብቋል። ምክንያቱም መዝሙር 89 ከቁጥር 34 እስከ 37 መዝሙር 89 ከቁጥር 34 እስከ 37 ኪዳኔንም አላረከስክም፣ ከከንፈሬም የወጣውን አልለውጥም፣ ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ፣ ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው ይላልና። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው የሚልን ቃል በቁጥር 17 ላይ እንመለከታለን። አሁን የዳዊትን ጸሎት የሚያወሳውን ክፍል ከቁጥር 18 እስከ 19 ባለው ላይ እንመለከታለን። ከቁጥር 18 እስከ 19 ያለውን ብትመለከቱ የዳዊትን ጸሎት ታገኛላችሁ። ይህ የሚያስደንቅ ጸሎትና አባባል ነው። የተስፋው ቃል ከሴት የሚወለደው ነበር፣ የአብርሃም ዘር ነበር፣ ከይሁዳ ወገን የሆነ ሰውም ነበር። አሁን ደግሞ ከዳዊት ዘር እንደሆነ እየተነገረን ነው። ዳዊት ኢየሱስ ክርስቶስ በርሱ በኩል እንደሚመጣ አስቀድሞ ተረድቶ ነበር። እስቲ ቁጥር 20 አንብብላችሁ። ጌታዬ እግዚአብሔር ሆይ አንተ ባሪያህን ታውቃለህና ዳዊት ሲናገርህ ዘንድ የሚጨምረው ምንድር ነው ይላል። እንግዲህ የምትሉት እስኪያልቅባችሁ ድረስ ልባችሁን በእግዚአብሔር ፊት አፍስሳችሁ እናንተ ታውቃላችሁን? ወዳጆቼ ዳዊት ይህንን ነበር የተናገረው። ሁለንተናውን ስላፈሰሰ ልቡ ባዶ ነበር። አስተዋላችሁ? ዳዊት ሁለንተናውን በጌታ ወይም ደግሞ በእግዚአብሔር ፊት ስላፈሰሰ ልቡ ባዶ ነበር። በፊቱ የተቀመጠውም ዝም ብሎ ነበር። ይህንን አይነት ጸሎት መጸለይ እንዴት ድንቅ ነው ወዳጆቼ! የልብን ሁሉ አውጥቶ ለእግዚአብሔር መናገር በዚህን ዘመን ትልቅ ነገር ነው። ለባሪያህም ታስታውቀው ዘንድ ስለ ቃልህ ምክንያትና እንደ ልብ ሐሳቢን ታላቅ ነገር ሁሉ አደረግ የሚልን ቃል ደግሞ በቁጥር 21 ላይ እናነባለን። ይህንን መልካም ነገር ሁሉ እግዚአብሔር ለዳዊት ያደረገው ጥሩ ሰው ሆኖ አግኝቶት ይሆንን? ወገኖቼ ዳዊት ጥሩ ሰው ስለሆነ አይደለም ይህን ሁሉ የሆነለት። አስተዋላችሁ? ዳዊት ከኔና ከናንተ በተሻለ መልኩ ጥሩ ሰው ስለሆነ አይደለም ይህ ሁሉ የሆነለት። ጥሩ ሰዎች ስለሆነ አይደለም እግዚአብሔር እኔና እናንተንም ያዳነን። ያዳነን በሚያስደንቀውና መጨረሻ በሌለው ጸጋው ነው። ብዙ ልዩ ነገሮችን ያደረገልን በእኛ መልካምነት ሳይሆን ከእርሱ በጎነት የተነሳ ነው። እርሱ ድንቅ ነው፣ ልናመሰግነውም ይገባል። ዳዊት እግዚአብሔር በነገረው ነገር ተደንቋል። ይህንንም ውብ መዝሙር ቢዘምርም ብዙ አያስደንቅም። ስለዚህም አቤቱ አምላኬ ሆይ እንዳንተ ያለ የለምና በጆሮአችንም እንደ ሰማን ሁሉ ከአንተ በቀር አምላክ የለምና አንተ ታላቅ ነህ ይላል። ቁጥር 22ን ይመለከቷል። ይህንን ክፍል ስታነቡ ምን ይሰማችሁ ይሆን? እንዲህ አይነቱን አምላክ ማምለክስ እንዴት መታደል ነው! አቤቱ አምላክ ሆይ አሁንም ለባሪያህና ለቤቱ የተናገርከው ለዘላለም አጽነው እንደ ተናገርክ ማድርግ የሚልን ቃል ደግሞ በቁጥር 25 ላይ እንመለከታለን። ይህ የዳዊት መዳን እንደሆነ ታውቃላችሁን? ምን እንዳለ በሁለተኛ ሳሙኤል ምዕራፍ 23 ቁጥር 5 አድምጡ። በውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከኔም ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለም ቃል ኪዳን አድርጓል። መዳኒቴንና ፈቃዴን ሁሉ ያበቅላል። ዳዊት ያረፈው እግዚአብሔር በገባለት ቃል ላይ ነው። በቃ እግዚአብሔር ለእናንተም ቢሆን ወዳጆቼ ቃል ኪዳን ገብቷል፣ ለእኔም ቢሆን እንዲሁ ቃል ገብቷል። ይህም በዮሐንስ ምዕራፍ 3 ቁጥር 16 ላይ ተገልጿል። በዮሐንስ ምዕራፍ 3 ቁጥር 16 ላይ ተገልጾ እናገኛለን። እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዳዊት ወዳጆቼ እግዚአብሔርን እንዳመነ እናንተም እግዚአብሔርን ታምናላችሁን? እንዲሁም አብርሃም፣ ሙሴ፣ ኢያሱና ሌሎችም እግዚአብሔርን አምኗል። እግዚአብሔር ዛሬ እንድታምኑት ይፈልጋል። ማንምኑ ምንም ጌታ በዚህች ምሽት የሚናገራችሁ እመኑኝ፣ ክርስቶስ የግል መድኃኒታችሁ እንደሆነ ብታምኑ አድናችኋለሁ ነው። ከኔና ከናንተ ጋር ያለው ቃል ኪዳንም ይህ ነው ወዳጆቼ። ዛሬ የእምነታችሁ ጉልበት የቱን ያህል ነው? እግዚአብሔርን ወዳጅ አድርጉት፣ እግዚአብሔርን ታመኑት። በቃ እግዚአብሔር ስለዚህ ድንቅ ቃሉ እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች የሁለተኛ ሳሙኤል ምዕራፍ 7 ጥናታችን በዚሁ ላይ ያበቃና በቀረን ጊዜ ደግሞ ከምዕራፍ 8 ጀምሮ ያለውን ቃል አብረን እንመለከታለን። ወዳጆች ከምዕራፍ 8 እስከ 10 ባብይነት ዳዊት መንግስቱን እንዳጠናከረ ነው የምንመለከተው። ጻፍ አድርጉ። ከምዕራፍ 8 እስከ 10 ባለው ስፍራ ዳዊት መንግስቱን ስለማጠናከሩ እንመለከታለን። ዳዊት ከተማውን ወደ ኢየሩሳሌም በማዛወር ታቦቱን በማምጣትና የጥንት ጠላቶቹን በማጥፋት የእስራኤልን ግዛት አስፋፍቷል። ዳዊት መንግስቱን ስለማጠናከሩ እስቲ ከቁጥር 1 እንመልከት። ከዚህም በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸው። ከፍልስጤማውያንም እጅ ሜቴጋማ የተባለችውን ከተማ ወሰደ ይላል። ከዚህ በኋላ የሚለው ሐረግ ወይም ቃል የሚያሳየን እግዚአብሔር ከገባለት ቃል ኪዳን በኋላ እንደሆነ ነው። አስተዋላችሁ? ከጥቅሱ ውስጥ ታገኛላችሁ። ከዚህም በኋላ የሚለው ሐረግ የሚያሳየን እግዚአብሔር ከገባለት ቃል ኪዳን በኋላ እንደሆነ ነው። ዳዊት አሁን መንግስቱን ሙሉ በሙሉ መስርቶ በምድርቱ ውስጥ ተንሰራፍቷል። በፍልስጤማውያንም ላይ ታላቅ ድልን ተቀዳጅቷል። እነዚህ የዘወትር የእስራኤል ጠላቶችን ከምድሩ ማስወጣት ብቻ ሳይሆን ገፍቶ ከራሳቸው ግዛት ውጪም አድርሳቸዋል። ፍልስጤማውያን ሰፊ ቦታን በተለይ የደቡቡን ክፍል መኖሪያ አድርገው ይዘውት ነበር። ዳዊት የሱባን ንጉሥ ካሸነፈ በኋላ ያደረገውን ነገር በቁጥር 4 ላይ ትመለከታላችሁ። አዳዛር የሱባን ንጉሥ ዳዊት መጣ፣ ከያዛቸው 1700 ፈረሶች ውስጥ 100ን በማስቀረት የሌሎችን ቋንጃ ቆርጦ ለቀቃቸው። ከቁጥር 13 እስከ 14 ባለው ስፍራ ላይ ታሪኩን ትመለከታላችሁ። ዳዊት ከሜም ፊቦስቴ ጋር ተወዳጀ። ይህ ምዕራፍ በመጽሐፍ ቅዱስ ውስጥ ውብ የሆነ ታሪክ ከያዙት ውስጥ አንዱ ነው። ክፍሉ ታላቁ ሰው ዳዊት ያደረገውን መልካም ነገር ይተርክልናል። ምናልባት ስለ ዳዊት ስናስብ ብዙ ጊዜ ትዝ የሚለን የፈጸመው ኃጢአት ነው። በእርግጥ ይህ ከባድ የሆነ ኃጢአት ነው። እኔ ይህንን የምመለከተው ግን ከተፈጥሮ የተነሳ የመጣ ስህተት አድርጌ ነው። ሆኖም በዳዊት ሕይወት ላይ የጣለው ጠባሳ ትልቅ ነው። የዳዊት ሕይወት የሚታየኝ ወገኖቼ በእጄ ላይ እንዲያስኩት ነጭ ወረቀት ሲሆን፣ በዚያ ወረቀት ላይ አንድ ጥቁር ነጥብ ቢያርፍበት የሁላችን ትኩረት በዚያች ነጥብ ላይ ይሆናል። ስለዚህም ዳዊት ብዙ መልካም ነገሮች እያለው የሚታየው ያ ጠባሳ ብቻ ሆነ። ይህ ደግሞ መልካም አተያይ አይደለም። ዳዊት በሕይወቱ እግዚአብሔርን የሚወድና የሚያከብር ለእግዚአብሔርም የሚታዘዝ ሰው ነበር። በዚህ ምዕራፍ ውስጥ ደግሞ ሌላውን ቸር የሆነውን ባህሪውን እንመለከታለን። ብዙ ጊዜ አንዳንድ ሰዎች ዳዊትን እንደ አንካሳ ሰው አድርጎ ይመለከቱታል፣ ኃጢአተኛም አድርጎ ይቆጥሩታል። ምዕራፍ 9 የሜምፊቦስቴን ታሪክ ይዞ ይገኛል። ይህ ሰው የሳኦል የልጅ ልጅ ሲሆን የዮናታን ደግሞ ልጅ ነው። አስተዋላችሁ? ምዕራፍ 9 የሜምፊቦስቴን ታሪክ ይዞ ነው የምናገኘው። ይህ ሰው የሳኦል የልጅ ልጅ ሲሆን የዮናታን ደግሞ ልጅ ነው። ይህንን ታሪክ ከመቀጠላችን በፊት ወደ ኋላ መለስ ብለን ስለ ንጉሥ ሳኦል ማሰብ ይገባናል። ሳኦል ዳዊትን ወደ ቤቱ ካመጣ በኋላ ጠላው፣ ሊገለውም ብዙ ጊዜ ሞከረ፣ ግን አልቻለም። በዚያው በሳኦል ቤተ መንግሥት ደግሞ በጣም የቀረበውና የወደደው የሳኦል ልጅ ዮናታን ነበር። ይህንን ታስታውሳላችሁ። ዮናታን አባቱ ሳኦል በዳዊት ላይ የሚፈጽመው ግፍ ያሳዝነው ስለነበር ለዳዊት ይሟገትለትና ከግድያም እንዲጠበቅ ይመክረው ነበር። ኋላ ላይም እንዳየነው ንጉሥ ሳኦልና ልጁ ዮናታን በጦርነት ሁለቱም በአንድ ቀን ሞቱ። ሁለቱ ከሞቱ በኋላ ሥልጣን መያዝ የነበረበት ከሁለቱ የሚወለድ ልጅ ነበር። ሆኖም ወዳጆቼ እግዚአብሔር ዳዊትን ስለቀባው ዳዊት ወደ ሥልጣን መጣ። ዳዊት እንግዲህ የእርሱ ተቀናቃኝ የሆኑትን የሳኦልንና የዮናታንን ልጆች ማጥፋት ሲገባው ከዮናታን ጋር ባደረገው ቃል ኪዳን መሠረት ይገለኛል ብሎ ተደብቆ የነበረውን ሽባውን የዮናታንን ልጅ ሜምፊቦስቴን ወደ ቤተ መንግሥቱ አስመጥቶ ቸርነትን አደረገለት። እንደምትመለከቱት እንግዲህ የዳዊትን በጎ ድርጊት በዚህ ስፍራ ጎላ ብሎ እንመለከታለን። አድማጮች፣ ይህ ለዛሬ ምሽት ያቀረብንላችሁ ጥናት በዚሁ ላይ ያበቃል። እግዚአብሔር ስለዚህ ቃሉ አብዝቶ እየተመሰገነ ይሁን። በዚህ ክፍል ውስጥ እግዚአብሔር በዳዊት ሕይወትና በሌሎችም ብዙ ቁም ነገሮችን እንዳስተማረን እምነታችን ነው።
እንግዲህ በጌታ የተወደዳችሁ ክብራን አድማጮች፣ ሰማነው እውነት እግዚአብሔር እንደ ተናገረን እንድንኖር እርሱ እንዲረዳን እየጸለይን የዛሬውን ዝግጅታችንን በዚህ ላይ እናበቃለን። አስተያየት ወይም ጥያቄ ቢኖራችሁ በተለመደው አድራሻችን 13-66 አዲስ አበባ ብላችሁ ብጽፉልን በደስታ እንቀበላለን። ሰላም፣ ደህና አደሩ።
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።